host, Linor Mudo in Washington.
ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 እና በ25 ሜትር ባንዶች እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ስዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የዕለተ ቅዳሜ መጋቢት 30 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያዝናቸውን መሰናዶዎች ለማስተዋወቅ ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የመንግስት ፕሮግራም ተቃውሞ ገጥሞታል። ዝርዝሩን የያዘው ዘገባ ከዜና በኋላ ይቀርባል። ለበርካታ አመታት በከተማዋና በአካባቢዋ የሚኖሩ ፍትህ የሚሹ ማህበረሰቦችን ሲያገለግል የቆየው የባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ነጻ የህግ አገልግሎት ማዕከል ስራዎችን የሚዳስስ ቅንብር ደግሞ ለዛሬ ያዝነው ሌላው መሰናዷችን ነው። በሁለተኛው አጋማሽ እንግዶ ወልዴ በሙዚቃ ቃና ፕሮግራሙ ለመዝናኛችሁ የመረጣቸውን ዜማዎች ይዞ አብራችሁን ያመሻል። አብራችሁን እንድታመሹ በአክብሮት እንጋብዛለን። ካለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት።
ተራስ ሊንክ ብራትና ክብራን እንደምናመሻችሁ ከቅዳሜ ምሽት ዜና ጋር እንግዶልኝ ነኝ። የቱኒዚያ የባህር ድንበር ጠባቂዎች ወደ አውሮፓ ለመሻገር የሞከሩ 14000 ፍልሰተኞችን ባለፉት 3 ወራት ብቻ መያዛቸውን አስታወቁ። ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር ቁጥሩ በ5 እጥፍ ያደገ ነው ተብሏል። አብዛኞቹ ከሳራ ግርጌ ካሉ ሀገራት ወደ አውሮፓ ለመሻገር የሞከሩ ናቸው ሲል የባህር ድንበር ጠባቂዎቹ መግለጫ አስታውቋል። ባለፈው ወር የቱኒዚያው ፕሬዝዳንት ካይስ ሳይድ ከአገሪቱ የሚመጡ ስደተኞችን የሚያጥላላ ንግግር ከተናገሩ በኋላ ከተከራዩበት ቤት እንዲወጡና ጥቃት እንዲደርስባቸው አድርጓል። በደርዘን የሚቆጠሩም ወደ አውሮፓ ለመሻገር ሲሞክሩ ባህር ውስጥ ሰምጠዋል። የጣሊያን መንግስት በበኩሉ ባለፉት 3 ወራት 14000 የሚሆኑ ፍልሰተኞች ጣሊያን መግባታቸውን አስታውቋል። ባለፈው አመት ተመሳሳይ ጊዜ ጣሊያን የገቡት ስደተኞች 5300 እንደነበር መንግስት ጨምሮ ገልጿል። በአይቬሪ ኮስት፣ ቤኒን እና ቶጎ የሚታየው የጂሃዲስቶች ውከት ወደ ምዕራብ አፍሪካ እንዳይዛመት አሜሪካ የረጅም ጊዜ ድጋፍ ለማድረግ ዝግጅት ላይ መሆኗን አንድ ባለስልጣን አስታውቋል። ባለስልጣኑ ለአሶሴትድ ፕሬስ እንደተናገሩት የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነርን እንቅስቃሴ ለመግታት የምዕራባውያን ድጋፍ አስፈላጊ ነው። በአሜሪካ የውጭ ጉዳይ ሚኒስትር የምዕራብ አፍሪካ ኃላፊ ማይክል ሂዝ እንዳሉት ስጋቱ እያደገ የመጣና አገራቱ ከዚህ በፊት ገጥሟቸው የማያውቅ ነው። በቀጠናው ጉብኝት አድርገው በቅርቡ የተመለሱት ኃላፊው ጨምረው እንዳሉት አሜሪካ አገራቱ የሚያስፈልጋቸውን የድጋፍ አይነት በመለየት ላይ ነች። ሩሲያ በፈረንሳይኛ ተናጋሪ አፍሪካ ሀገሮች በኩል የሚታየውንና ቅኝ ግዛት ያስከተለውን ቅሬታ በመጠቀም ሐሰተኛ መረጃ በማሰራጨትና ዋግነር ቡድንን በመጠቀም አገራቱን እያወከች ነው ስትል አሜሪካ ትከሳለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሁንታ በመተመረው ማሊ አንድ ጋዜጠኛ በእስር ላይ የሚገኝን ሌላ የሙያ አጋሩን ከእስር እንዲለቀቅ የሚጠይቅ ጋዜጣዊ መግለጫ እንዲሰጥ ካደረገ በኋላ የገባበት አልታወቀም። ከትናንት በስቲያ ሐሙስ ጋዜጣዊ መግለጫው ላይ ከተሳተፈ በኋላ በተሰቡም ሆነ የሚሰራበት ድርጅት ባልደረቦች ሊያገኙት እንዳልቻሉ ስብስብ ለሪፐብሊኮ አለማት የተሰኘው የአሊዩ ቱሬ ተቋም አስታውቋል። ለማግኘት ያደረጉት ሙከራም አለመሳካቱ ታውቋል። ቱሬ ከእስር እንዲለቀቅ ጥሪ ሲያደርግለት የነበረው ባልደረባው መሐመድ ባቲሊ በእስር ላይ ሳሉ ባለፈው ዓመት ሕይወታቸው ያለፈው የቀድሞ የአገሪቱ ጠቅላይ ሚኒስትር ግድያ ተፈጽሞባቸዋል ብሎ ባለፈው ወር ሪፖርት ካደረገ በኋላ በእስር ላይ ይገኛል። ይህ በእንዲህ እንዳለ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ቡርኪና ፋሶ በመገናኛ ብዙሃን ላይ የምታደርገውን ጥቃት እንድታቆም ጠይቋል። በቡርኪና ፋሶ የሚገኙ የፈረንሳይ ጋዜጠኞች ባለፈው ሳምንት አገር ለቀው እንዲወጡ ተደርጓል። የራዲዮ ፍራንስ ኢንተርናሽናል እና የፍራንስ 24 ስርጭቶችም እንዲቋረጡ ተደርጓል። ቻይና በታይዋን ድንበር ዙሪያ የሶስት ቀናት ልምምድ በጀመረችበት በዛሬው ዕለት በታይዋን የሚገኙ አንድ የአሜሪካ ምክር ቤት አባል የቻይናን ጠባጫሪነት ለመግታት አሜሪካ በአስቸኳይ ተጨማሪ መሳሪያዎችን እንደምትልክ ዛሬ አስታውቀዋል። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ የሆኑት ማይክል ማኮል እንዳሉት አሜሪካ ለታይዋን ወታደራዊ ስልጠና በመስጠት እንዲሁም የጦር መሳሪያ በማቅረብ ትተባበራለች። ታይፔ በጉብኝት ላይ የሚገኙት ማኮል አሜሪካ ለታይዋን ድጋፍ እንደምታደርግና ድጋፉንም በአፋጣኝ እንደምትፈጽም አስታውቀዋል። የቻይና ጦር በበኩሉ ዛሬ እንዳስታወቀው በታይዋን ዙሪያ የሚደረገው ልምምድ ለደሴቲቱ ነጻነት ለቆሙ ኃይሎች እንዲሁም የውጭ ተባባሪዎች ማስጠንቀቂያ ነው። በዋል ስትሪት ጆርናል ባለፈው ዕዳር የወጣው ሪፖርት እንደጠቆመው አሜሪካ ለታይዋን 18.7 ቢሊዮን ዶላር የሚገመት መሳሪያ ሸጣለች። በመጨረሻም አድማጮች በደቡብ አፍሪካ ባለፈው ዓመት ግንቦት ወር ላይ የሞታ አስመስሎ ከእስር ቤት ያመለጠው ፍርደኛ ታንዛኒያ ውስጥ ተይዟል። ግለሰቡ በሐሰት የሞተ መስሎ ከእስር ቤት ማምለጡ የአገሪቱን ባለስልጣናት ያሳፈረ ጉዳይ ሆኖ ነበር። ታቦ ቤስተር አስገድዶ በመድፈር ጥፋተኛ ተብሎ ከወረደበት በግል የሚተዳደር ወይኒ ባለፈው ዓመት የሞተ መስሎ ቢወጣም የደቡብ አፍሪካ ፖሊስ ስለ ጉዳዩ ያወቀው ግን ባለፈው ወር ነበር። የደቡብ አፍሪካው የፍትህ ሚኒስቴር ሮናልድ ላሞላ ዛሬ እንዳስታወቁት ቤስተር ትናንት ማምሻውን ከፍቅረኛውና ከአንድ ሌላ ግለሰብ ጋር ሳለ በታንዛኒያ የጸጥታ ኃይሎች ተይዟል። ባለፈው ዓመት ራሱን በእሳት አቃጥሎ የሞተ ያስመሰለው እስረኛ ፖሊስ ባለፈው ወር ባደረገው የዲኤንኤ ማጣራት በእሳት የተለበለበው ሌላ ግለሰብ መሆኑን ደርሶበታል። በእሳት ተቃጥሎ የሞተው ግለሰብ ማንነት እስካሁን አለመታወቁን ፖሊስ ጨምሮ አስታውቋል። የፌስቡክ አስገድዶ ደፋሪው በሚል የሚታወቀው ቤስተር ግለሰቦችን በማህበራዊ ሚዲያ ካማለለ በኋላ አስገድዶ መድፈሩና መዝረፉ ታውቋል። ቢያንስ አንድ ግለሰብን እንደገደለም የኤኤፍፒ ዘገባ አመልክቷል። አድማጮች የምሽቱ ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
የዓለም ዜናዎችን አደመጥን። በ19 እና በ25 ሜትር ባንዶች ባጭር ሞገድ እንዲሁም ቪኦኤ ኢትዮጵያ ቻናል 57 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ለምሽቱ ወደ ያዝነው ቀዳሚ ዘገባ እንሻገር። መንግስት የአማራ ክልል ልዩ ኃይልን በዳግም አደረጃጀት ወደ ሌሎች የጸጥታ ተቋማት ለማስገባት እየወሰደ ያለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመው ነው። በትናንትናው ዕለት በሰሜን ወሎና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማካሄድና ጎማ በማቃጠል ቁጣውን ሲገልጽ መዋሉን ከነዚሁ አካባቢዎች አስተያየት የሰጡን ግለሰቦች ገልጸዋል። በወልዲያ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ህይወቱ ያለፈ ሰውና ሌላ አንድ ቁስለኛ ወደ ከተማዋ ሆስፒታል ገብተዋል ሲል ማንነቱ እንዳይጠቀስ የፈለገ የህክምና ባለሙያ ተናግሯል። ልዩ ልዩ ተቃዋሚ የፖለቲካ ፓርቲዎች አፈጻጸሙን በመቃወም መግለጫ አውጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡን አስተያየት እርምጃው ግልጽነት እንደሚጎድለውና ሌሎች ችግሮችን ሊያስከትል እንደሚችል ያላቸውን ስጋት ገልጸዋል። የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰጡት አስተያየት እርምጃው በሀገሪቱ ሰላምን የማረጋገጥ ዓላማ ያለውና ህገ መንግስቱን የማስከበር ተልዕኮ ያነገበ ነው ብለዋል። የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ደኤታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይ ነው ሲሉ ትናንት በሰጡት መግለጫ አስታውቀዋል። የአማራ ክልልም በጉዳዩ ዙሪያ መግለጫ አውጥቷል። ዝርዝሩን ኬኔዲ አባተ ያቀርባል።
በሁሉም የሀገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። የክልል ልዩ ኃይሎችን ወደ ሌሎች የጸጥታ መዋቅሮች የማካተት ውሳኔንም ይሁን ተግባራዊ እርምጃ በተመለከተ ዝምታን መርጦ የቆየው መንግስት ስለ ጉዳዩ የመጀመሪያውን መግለጫ በኮሚኒኬሽን አገልግሎቱ በኩል የሰጠው በአማራ ክልል እየተወሰደ ካለው እርምጃ ጋር በተያያዘ የተቃውሞ ድምጾችና ተግባራት ከተስተዋሉ በኋላ ነው። በመወሰድ ላይ ያለውን እርምጃ በተመለከተ ትላንት መጋቢት 29 ለአገሪቱ ብሔራዊ ቴሌቪዥን ማብራሪያ የሰጡት የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ እርምጃው የአገሪቱን የጸጥታ ኃይል ህገ መንግስቱ በሚፈቅደው መልኩ የማደራጀት ተልእኮ ያነገበ እንደሆነ ገልጸዋል።
አንድ ኢትዮጵያ እንዲያውቅልን እንፈልገው በአገሪቷ የጸጥታ ኃይል እንዲገነባ የሚፈቅደው ህገ መንግስቱ መከላከያና ፌደራል ፖሊስ ነው። ይታወቀ በየክልሉ ያለው ልዩ ኃይል ሁሉም ልዩ ኃይል በሳይዙ ልክ አለው። በሌላ አነጋገር ሀገር በሚመስል ደረጃ 14 15 ሪንጀር አለው። አይቻልም ይሄ እንዴት አድርገን እንደተቀምበት የሚል እንደዚሁ ዝም ብሎ በመወራን የተገባበት አይደለም። ለረጅም ጊዜ ጥናት ተደርጎበት አወቃቀሩ ደግሞ ጉለት አለ። እጥረቶች አሉ። እንደ ሀገር እጥረቶቹን የሚገልጸው ምንድነው? ሪፈረንሱ ህገ መንግስት። ከህገ መንግስት አንጻር ስናይ እነዚህ ኃይሎች ህጋዊ አይደሉም። ህገ መንግስቱ እውቅና አይሰጣቸው። ለክልል ኃይል የሚሰጠው መደበኛ ፖሊስ ብቻ ነው። ህገ መንግስቱ የታጠቀን ኃይል የሚሰጠው አንደኛ መከላከያ፣ ሁለተኛ ፌደራል ፖሊስ፣ ሶስተኛ ደግሞ መደበኛ ፖሊስ። ከዚህ ውጭ ህገ መንግስቱ አይደለም። ይህ ኃይል ህጋዊ አይደለም ማለት ነው አወቃቀሩ። ስለዚህ ወደ ህጋዊ መስመር እናስይዘዋለን። ሁለተኛ ይህ ኃይል አገነባቡ ብሔር ተኮር ነው። ምን ማለት ነው ብሔር ተኮር? ብሔር ተኮር ማለት ደግሞ ለኦሮሞ ህዝብ ሞታለሁ ብሎ ቃል ይገባል። አማራውስ በግልጽ አማርኛ ጉዳዩ አይደለም። አማራው ደግሞ ይመጣና ለአማራ ህዝብ ሞታለሁ ይላል። ኦሮሞስ ጉዳዩ አይደለም። ብሔር ተኮር ስለሆነ አገር አቀፍ የሆነውን አብሮነት የመኖር የህዝቦችን አንድነት ይሸረሽራል። ሶስተኛው ነገር ደግሞ የአገሪቷን የፖለቲካ መፍቻ መንገድ አበላሽቷል። ስለዚህ ፖለቲከኛው በሐሳብ ማሸነፍ ሲያቀተው ሌላ በትራዶ ማለት ነው የታጠቀውን ኃይል ያነሳል። ሶስት አመት ሙሉ ጦርነት የቆየነው ለምንድን ነው? ፖለቲከኛና ኃይል ተገናኙ ትግራይ ላይ። አራተኛ ያለበት እጥረት የብሔራዊ ለአገር እና ለሁሉም ህዝቦች የሚሞተውን ኃይል መገዳደር ቻለ። ተገዳዳሪ ኃይል ተፈጠረ። ስለዚህ ጥናቱ ህገ መንግስቱ ወደሚለው ይሄንን ኃይል እንደገና ሪፎርም እናርከው ሪፎርም አድርገን እናደራቸው የሚል ውሳኔ የተወሰደ እንበት ነው አላለ። ትጥቁን እናስፈታው አልተባለ። ሪፎርሙ ደግሞ እንዴት አድርገን ነው የምናረገው? እንዳቀም ወስደን መከላከያ መግባት ያለበት መከላከያ እናስገባው፣ ፌደራል ፖሊስ የሚገባው ፌደራል ፖሊስ እናስገባው፣ መደበኛ ፖሊስ መሆን የሚፈልገው ደግሞ መደበኛ ፖሊስ እናርከው። ይሄ ምን ከፋት አለው? ህግ ማስያዝ። ይሄ እኮ የህግ መንግስት ጉዳይ ነው።
ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎችና ከአማራ ክልል አንዳንድ አካባቢዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ የክልል ልዩ ኃይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን፣ ሆኖም ውሳኔውን በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
ጀምሮ በጎ ነው፣ በጣም በጎ ጅምር ነው ብለን ነው የምንወስደው። ከመርሃችንም አንጻር ትክክለኛ እንቅስቃሴ ነው። ግን ውዥንብር ፈጥሯል። አሁን ባለው ሁኔታ ትላንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ ማድረግ ግንዛቤ የማስጨበጥ ስራዎች ላይ ትንሽ ድክመቶች ነበሩ። ያ ነገር ደግሞ ለውዥንብር፣ ለተለያዩ አሉባልታዎች፣ ለስጋቶች ፈጥሯል። ያው እንደምታውቀው የብሔር ተኮር ፖለቲካ ዘውግ ላይ የተንጠለጠለ ፖለቲካ በተፈጥሮ አንዱን ብሔር ከሌላው ብሔር ጋር ያጋጫል። በተፈጥሮ አንዱ ብሔር ሌላው ብሔር ስጋት እንደሆነ እንዲሰማ የማድረግ አቅም ያለው የፖለቲካ ሰራዊት ስለሆነ በቀጣይነትም አካሂዱን፣ ሁኔታውን ምንድን ነው የሚለው የክልል መንግስታትን ፌደራል መንግስቱ ግልጽ እያደረገ መሄድ አለበት። አለበለዚያ አለመግባባቶች እንዳይፈጠሩ ሰጋል።
ባልደራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ፣ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል። የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል።
ከዚህ በፊት በክልል ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖለቲካ አስተላለፍ አይኖርም፣ ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለው እና ይሄ ሰላም ያለበት ሁኔታ የፖለቲካው አስተላለፍ በጣም አጣብቂኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የህልውና አደጋ ውስጥ የገባ ማህበረሰብ አለ። አሁን በተጨባጭ ማለት ነው ጦርነት ቢከፈትበት ምናልባትም ደቂቃውን ሰዓቱን ወቅቱን የማያውቅ ህዝብ ወይ ማህበረሰብ አለ ብለን እናምናለን። ያን ህዝብ ማን ነው ከተባለ ያን ማህበረሰብ ማን ነው ከተባለ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይ ማህበረሰብ ምንም ሳይታሰብበት ውይይት ሳይደረግበት መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይህ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን።
የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ካለፈው ረቡዕ ጀምሮ በከተማው አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በትናንትናው ዕለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞን በርካታ አካባቢዎች መንገዶች መዘጋታቸውን ተናግሯል።
ግጭቱ የተፈጠረው ከትናንትና በስቲያ ጀምሮ ነው። በጎቢ ከወልዲያ አለፈው ጎቢ የምትባል ቀበሌያለችና በቆቦ ወረዳ ስር ነው የምትገኘው። እዛ አካባቢ ላይ ኮማንዶ የመግባት ሙከራ ማለት ባለበት ሁኔታ ላይ ትናንትና ላይ ያው ጎብዬ ላይ የተኩስ ልውውጥ ነበረ። በመከላከያውና በዚህኛው ኃይል መካከል ያው ሄዶ አውርድ አታውርድ የሚል ነገር ስለነበረ መንግስት እያደረገ ያለው ነገር ትክክልም ስላልሆነ አካሄዱ ሁሉም እንደ አድማ ነው። መንገዶች ዝግ ናቸው። አሁን ከወልዲያም ወደ ቆቦ የሚሄድም የለም። ከወደ ወልዲያም ወደ መርሳ የሚሄድልም ከመርሳም ተዘግቷል። እንቅስቃሴ የለም። በጥቅሉም ዛሬ ምንም አይነት እንቅስቃሴ የለም። መንገዶች ሙሉ ዝግ ናቸው። ሰሜን ወሎ ላይ አልሞስት ዝግ ነው። ስለዚህ ለሁሉም አቅጣጫ ዝግ ነው።
መንገድ ብቻ ነው የተዘጋው ወይስ ሌሎች የንግድ እንቅስቃሴ፣ ከተማ ውስጥ ያለው የታክሲ እንቅስቃሴ ምናምን አለ?
ሙሉ ዝግ ነው። እንቅስቃሴ የለም። መንገድ ዝግ ነው ማለት የታክሲ እንቅስቃሴ የለም። ሁሉም ነገር የለም። ይህ እንደምታውቀው በሁሉም አቅጣጫ የስጋት ቀጠና የሆነ ህዝብ ነው። ከወደ ሰሜን ያለው ሁኔታ ትጥቅ ያልተፈታበት ሁኔታ ስላለ ህወሓትም መሳሪያ ባላስረከበበት የሰሜንም ጣፋለህ ያለበት ሁኔታ ስለዚህ እነዚህ ባልፈቱበት ሁኔታ እና አመራሩን ባላወያየበት ህዝቡን ባላወያየበት ሁኔታ ወደ እርምጃ ስለሆነ የገባው ያው ሁሉም ከፍተው ታውቃለህ።
በወልዲያ ሆስፒታል የህክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጭ ደግሞ በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል።
ያው ትናንትና የደረሰው ጉዳት ያው አንድ የልዩ ኃይል አባላት በቁስለኛ ነው እንግዲህ ከጎብዬ አካባቢ ተመቶ የመጣው። በዚህም በወልዲያ ዙሪያ ማታ ከአስራአንድ ሰዓት በኋላ ተኩሶች ነበሩ። የተኩስ ልውውጥ ዙሪያው ሊሰማ ነበረ። እንግዲህ ያው እኛ ጋር የመጣውም ጧት ነው። እንግዲህ ወደ መከላከያ ሰራዊት ወደ ጎብዬ ወደ ልዩ ኃይል ካምፕ በሄደበት ጊዜ ተኩሶ የተጀመረ ያው ከመጡትም ካለው መረጃ የሰማ ነው ማለት ነው። እና ይሄ ልዩ ኃይል አባላት እግሩ ነው ቆስሎ የመጣው። ዛሬ ደግሞ አንድ የመከላከያ ጋር ተመቷል። እሱ አሁን በህይወት የለም።
ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው።
ከመቶ ላይ መጣው
ሁለት ሰው ብቻ ነው የመጣው።
እኛ ጋር የመጡት እስካሁን ልጅ ብቻ ናቸው። አሁን ልዩ ኃይሉ ቢጎዳም ወደዚህ የሚያመጣው የለ። ምክንያቱም እነዚህ ተቋማቶች ያለባቸው አሁን የመከላከያ ድሮ ድሮ ዛሬ ያው መንገድ ወልዲያ መስመሮች ሁሉ ህዝቡ ጧት ተነስቶ መንገድ ይዘጋጋል። ከዛ በኋላ ያው ዜና የሃይማኖት አባቶች እና የመከላከያ ጀነራል ያው ውይይት ምናምን ነገር ያው እኛም ተጠፋል ምናምን ነገር ነበር እና ህዝቡ በቃ እኛ አሁን በዚህ ሁኔታ ባለንበት ሁኔታ ልዩ ኃይላችን እና ፋኖ እስካሁን አይፈታም፣ እንደውም መጠናከር ባለበት ሁኔታ ነው አሁን እያስፈታችሁ ያላችሁት። የሴራ ፖለቲካ ነው፣ በድብቆች ነው እየተደረገ ያለው። አዳራሹ ዙሪያውን በጣም ብዙ ህዝብ ነበረ። ሰቱ ቀብሎ በቃ አለቀሰ። ህዝቡ አልቅሷል።
ምዕራብ ጎን መንደር ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደውሃን ጨምሮ በተለያዩ አካባቢዎች ትናንት ህዝቡ ጎማ በማቃጠልና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል።
አሁን እኛ አካባቢ ላይ ያው ያለው ሁኔታ ምንድነው? የአማራ ልጅ ያለንን ትክክለኛ ተቃውሞን በሚል የተጀመረውና ያው እንደ ሀገር ብሎ ነው የመጡ ግን እንደ ሀገር ሳይሆን እንደ አማራ ነው። ዛሬ ገንደውሃ ትናንትና ሸንፋ እዛ ኩመት እንትባል ቦታ ነው ተዘግቷል። በድንጋይ ተዘግቷል። ጎማ ይቃጠል ነበር። ወጣቱ ወጡ። በጣም ከባድ ነበር። መንገድ ከመዝጋቱ ውጭ ያለው ነገር ቁጣ ነው። አሁን ያለው ነገር ቁጣ ነው። መንገድ ዘግቷል። ልጃሮችነን እንዳትለኩ ቢል እስካሁን ክት የበቀ ያለ ልጃሉ ከፍተኛ የሆነ ቁጣ እያሰማ እየተኮሰ ነው ያለ።
ተኩሱ ከማን ጋር ነው?
ዝም ብሎ የሚተኩስ ልጃሉ ከስሜት የወለደው ተኩስ ነው
እንጂ በመከላከያና በልዩ ኃይሉ መካከል እስካሁን የተኩስ ልውውጥ የለም። ከዚያው ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ህብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማህበረሰብ ለስጋት ተጋልጧል ሲልም ገልጿል።
መተማ ወረዳ ቱመት ወንደር አካባቢ ነው የኛ አካባቢ ምዕራብ ጎንደር ዞን። የዚህ ምዕራብ ጎንደር ዞን አብዛኛው ጊዜ በተለይኛ ከተና ስጋት ከተና ነው የነበረ። ግን ባልታወቀ ምክንያት ልዩኃይሉን ሁሉ እንተረጋጋው አውጥቷል። ቦታዎች የሚባሉ ወደ 6 በሮች አሁን ክፍት ናቸው ተከፍተውብናል። ምንም አይነት የጸጥታ አካል ሳይገባ ያለውን ቢያንስ ሙሉ አንድ ሁለት ሻለቃ የሚመራው ልዩኃይል ነው የወጣ። የፌዴራል መንግስት ነው አሰልጣኝ ይባል። አሁን እዚህ ማዕከል ላይ ቱመት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ኃይሉ ጋር ትልቅልቅ ማለት ነው እኛንን አትሄዱም በማለት ለዛሬ ያደረጉልናል። ነገ እንግዲህ ይዛ ይዞ አይታወቅም። ግን ዙሪያው ጠረፋውን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን ክፍት ነው። ማላከብር የገጠሩ እንዳለ በፍርሰት ወደኛ ገብቶ ነው ማህበረሰቡ እና ንብረቱን ከብቱን እየነዳ ወደ ማዕከሉ እየተጠጋ ለፈርጦ ማለት ነው። ህዝቡ አሁን ዛሬ ከጠዋት ጀምሮ እስካሁን ደስ ሰላማዊ ሰልፍ የነበረ
የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል።
አንድ ጥርጣሬ እየፈጠረ ያለው ለምሳሌ በቅርቡ ከአሸባሪነት መዝገብ የተፋቀው ህወሓት በፕሪቶሪያው ስምምነት መሰረት ደግሞ መሳሪያዎችን እንዳላሰጡ የተለያዩ መንግስት ከፍተኛ አመራሮች በአደባባይ በፓርላማ ሀሳብ ሲሰጡ ነበረ። ይሄ ስጋት ይፈጥራል። አንደኛው ክልል ትጥቅ አልፈታም። እንዲያውም ትጥቅ ሲባል ለጦርነት ፉል ስኬል ዋስ ሲደረግ የነበረ ታንክ እስከ ሚሳይል ደረጃ ታጥቆ የነበረ ኃይል ትጥቁን ፈቶ አልጨረሰም። ይሄኛው ደግሞ ያለውንም ትጥቅ ይፍታ የሚል አይነት ሲስተጋባ ይስተዋላል። ይሄ ለማህበረሰብ ውጥረት ይፈጥራል። ቅድም እንዳልኩ ደግሞ ብሔር ፖለቲካ እዚህ ላይ ሲጨመር እሳቱ ላይ ነዳጅ እንደማርከፍከፍ ግልጽ የሆነ መረጃ በአግባቡ እንዲደርስ ማድረግ ያስፈልጋል። ስለዚህ ሌሎች ክልሎች ላይ ያለው እንቅስቃሴንም በተመለከተ ለማህበረሰቡ በዚህ ክልል ላይ እንደዚህ ያርገናል፣ ይህንን እየሰራን ያለ ነው፣ ግልጽ የሆኑ ሀሳቦች መሰጠት አለባቸው። አንዱ ዥንብር እኛም ጋር የምንለው አንዱ ዥንብር መምን ክልል ነው እየፈታ ያለው፣ መምን ክልል ነው እየፈታ ያለው ነው፣ ማን መቼ ይፈታ፣ ለምን፣ እንዴት የሚሉ ነገሮች በግልጽ መቀመጥ አለባቸው ብለን ነው ምክር ሀሳብ ያቀረቡ።
ስለዚህ የትኛው ነው የጠነከረ ማዕከላዊ መንግስት ኖሮ ዜጎችን ወይም አማራ የሆኑ ዜጎች የሚጠብቅ መንግስት በሌለበት ሁኔታ አማራው ላይ ልዩ ኃይሉ ይፍታ ማለቱ ምንም ጥርጥር የለውም አማራውን ጥቃት ለማድረስ የተደረገ ሴራ ነው ብለን ስለምናምን ነው መግለጫውን ያወጣን።
የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ እየተካሄደ ነው ያሉ ሲሆን በአማራ ክልል የተፈጠረው ችግር በተግባቦት ክፍተት እየመጣ ነው ብለዋል። ህወሓትም በሰላም ስምምነቱ መሰረት ትጥቅ እየፈታ ይገኛል ሲሉ ገልጸዋል።
ይሄ ነገር አፈጻጸሙ ላይ ጥናት ቀርቦበት መንግስት ወስኖ ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው። አፈጻጸሙ እኩል ነው እያደረግን ያለው። አንደኛውን አሰብተን አንደኛው እናድርገው አይደለም። ትልቅ ኃላፊነት ያለብን ሰዎች ነን። ሁለተኛ ኢትዮጵያን እኩል ምናይ ነን፣ ኢትዮጵያን የምንጠብቅ ነን። ስለዚህ አንደኛውን አሰብተን አንደኛው የምናደርግበት ነገር የለም። ሶስተኛው ፕሮግራም ደግሞ የታጠቁ ኃይሎች መፍታት አለባቸው። ለምሳሌ የትግራይ ክልል እንደማንኛውም ክልል መደበኛ ፖሊስ ብቻ ነው የሚኖረው። የታጠቀ ልዩ ኃይል የሚባል በፍጹም አይኖረውም። የኮ 3 አመት እኮ ታገል በሰላም ስምምነቱና ማቀፉ መሰረት ደግሞ ይሄድ ነው ያለው። ከባድ መሳሪያ እየተቀበለ ነው። ሌላውን ትጥቅ ደግሞ ይፈታል። ሲደመር በህገ መንግስቱ የጸጥታ ኃይል መከላከያ ፌደራል ፖሊስ ይኖራል። በክልሎች መደበኛ ፖሊስ ይኖራል። እንደገና ሲደመር 3 ሪንጀር ያለ ኢትዮጵያ ህዝብ 30 ሪንጀር ያለ የነውነቱ። ስለዚህ ፕሮግራማችን መሰረት ደግሞ አፈጻጸሙ ላይ በሁሉም ክልል በሚባል ደረጃ ይሄንን ውይይት በየደረጃው ያለው አመራር ተዋይቶበታል፣ ተቀብሎታል። ደስተኛም ነው። ባንዳንድ ያማራ ከባቢና ዩኒቶች ካልሆነ በስተቀር አማራ ልዩ ኃይል የሚባለው ማብዛኛው ተቀብሎታል። ይሄ ደግሞ በኮሙኒኬሽን ያለ ችግር ነው። ይሄን የኮሙኒኬሽን ችግር እየፈተነው ነው ያለው። አፈጻጸሙ ላይ የታየው ጉድለት ይሄ ነው። ከዛ ውጪ ግን ባወጣነው ፕሮግራም መሰረት ባጭር ጊዜ ይሄን ኃይል ወደምንለው ፕሮግራም እናስገባዋለን። የታጠቀ ኃይል የኢትዮጵያ ህግ የሚፈቅደው መከላከያና የብሔራዊ ደህንነቱ ነው። ሪፈራንሳችን ህገ መንግስት ነው። አንድን መንግስት ማውረድም ማውጣትም የሚቻለው በህዝቦች ተቀባይነት ያለው ብቻ ነው። ይሄ ከሆነ ደግሞ መነጋገር አለባቸው። ለምሳሌ አማራ ከባቢ ላይ የነበረው ያገው ሸንጎ ቅማንት በንግግር እየፈተነ ያለው፣ ቤንሻንጉል ላይ የነበረው ጋምቤላ ጋር የነበረው የታጠቁ ኃይሎች እነዚህን በሰላም መነጋገር ስላለባቸው ትጥቅ እንደማያዋጣ ሞክሮቱም ስላልቻሉ ስለዚህ እነሱንም ወደ ሰላም እያመጣን ያለን። ኦሮሚያ ጋር ከባቢ ላይ ያለውን ሸኔ ጋር ደግሞ ንግግር እየተጀመረ ነው። በጉልበት ግን በፍጹም አያዋጣም። አሁን ኃይላችን በፍጹም ይሄንን ከባቢ ላይ ልክ እናስገባል። አሁን እኛ እየሰራን ያለነው ነገር የህዝቦችን ሰላም፣ የህዝቦችን አብሮነት፣ የህዝቦችን መተማመን የሚያመጣ ከኔ በላይ ህዝቡ ይገባዋል ብዬ አስባለሁ። ምክንያቱም ወጥቶ አሁን ካንድ ክልል ወደ ሌላ ክልል መሄድ ይችላል። ካንድ ሰፈር ወደ ሌላ ሰፈር ደፍሮ መሄድ ይችላል። ካንድ ቦታ ወደ አንድ ቦታ መዝናናት ይችላል። ይሄንን እንቅፋት የሆነውን ነው እኛ እያጸዳን ያለነው።
ከጉዳዩ ጋር በተያያዘ የሐሰት መረጃዎች እየተናፈሱ ይገኛሉ ያሉት የመንግስት ኮሙኒኬሽን ሚኒስትር ዴታ ሰላማዊት ካሳ በበኩላቸው በሁሉም ክልሎች የሚከናወነው እርምጃ በተመለከተ መንግስት መረጃ መስጠቱን ይቀጥላል ብለዋል።
በሚነዙት የተሳሳቱ መረጃዎች ህዝቡም ሆነ የጸጥታ ኃይሉ ይደናገር አይገባውም። እንግዲህ እነዚህ ሂደቶች በተመለከተ በሁሉም ክልሎች ውስጥ ያለው የመራሃ ግብሩ ሂደት ምን ይመስላል የሚለውን ደግሞ እኛም እየተከታተልን በመገናኛ ብዙሃን በኩል ለህብረተሰቡ የምናደርስ ይሆናል።
ጉዳዩን በተመለከተ የአማራ ክልል መንግስት ትናንት ምሽት ላይ ባወጣው መግለጫ በሁሉም ክልሎች የሚገኙ የልዩ ኃይል አደረጃጀቶችን መልሶ የማደራጀት ተግባር በፌደራልና በሁሉም ክልላዊ መንግስታት መሪዎች የጋራ ስምምነት እንደ አንድ ሀገር አንድ ጠንካራ የፌደራልና የክልል የጸጥታ መዋቅር እንዲኖረን ታስቦ የሚተገበር ነው ብሏል። በሌላ በኩል አንዳንድ ያላቸው አካላት የአማራ ክልል ልዩ ኃይል አየር ላይ እንዲበተን እየተደረገ ነው የሚል ሐሰተኛ መረጃ በማሰራጨት የአማራን ህዝብ ውስጣዊ ሰላምና አንድነት የሚያፈርስ እንዲሁም የልዩ ኃይሉን አንድነት የሚረብሽ እንቅስቃሴ ላይ ተጠምደዋል ያለው የክልሉ መንግስት የክልሉን ህዝብ መብትና ጥቅም የሚጋፋ የትኛውንም አይነት ውሳኔ ተግባራዊ አላደርግም ሲል አመልክቷል። የተጀመረው ልዩ ኃይሉን መልሶ የማደራጀት ስራ መላው ህዝባችንንና የልዩ ኃይላችንን በማወያየትና በመተማመን የሚፈጸም በመሆኑ የልዩ ኃይሉ አባላት በየካምፓችሁ ወይም በየተመደባችሁበት የስራ ቦታ በመመለስ ተረጋግታችሁ በትዕግስት እንድትጠብቁ ቁስልም ጥሪ አስተላልፏል። የክልል ልዩ ኃይሎችን መልሶ የማደራጀት ተግባርን በተመለከተ ከአማራ ክልል ውጭ በሌሎች ክልሎች ስላለው ሁኔታ የፌደራሉ መንግስትና መከላከያ ሰራዊት ካሉት ውጭ በግልጽ የሚታወቅ ነገር የለም። ከአማራ ክልል ባለፈ በጉዳዩ ላይ እስካሁን ይፋዊ መግለጫ የሰጠ ሌላ ክልልም የለም። እኛም ከፌደራሉ መንግስትና ከተለያዩ ክልሎች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በመልአክ ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ መጋቢት 30 ምሽት ፕሮግራማችንን ነው። ከአሁን እስከ ፕሮግራማችን ፍጻሜ እስከ 4 ሰዓት ላሉት ደቂቃዎች ደግሞ መስተንግዶውን ለባልደረባዬ ለእንግዱ ወልዴ ለቅለታለሁ። እንግዱ ለሙዚቃ ቃና ከመረጠላችሁ አዝናኝ ሙዚቃዎች ጋር አብሯችሁ ያመሻል። መልካም ቆይታ።
ጤና ይስጥልኝ አድማጮች፣ ሳምንታዊ የሙዚቃ ቃና በቅዳሜ ምሽት ዘና ሊያደርጋችሁ ተራውን ተረክቧል። ዛሬ የመጋቢት ወር ማጠናቀቂያ የመጨረሻው ቀን ላይ እንገኛለን። ከትናንት በስቲያ መጋቢት 28 ነበር። ታዲያ ባልደረባይ ቆንጅት ታየ ዛሬ ኮ በኢትዮጵያ ታሪክ አንድ ትልቅ ቀን ነው ስትለኝ፣ ልክ ነሽ ቆንጅት፣ መጋቢት 28 አልኳት። ጣሊያን ኢትዮጵያን በወረረች በአምስተኛው ዓመት በ1933 ዓመተ ምህረት በእንግሊዛዊው ጀነራል ካኒንግሃምና በኢትዮጵያ አርበኞች የተመራው ጦር ከምስራቅ በሶማሊያ በኩል ገብቶ በመገስገስ አዲስ አበባን ተቆጣጠረ። የፋሺስት ጣሊያንን ባንዲራ ማውርዶ የኢትዮጵያን ባንዲራ አውለበለበ። በወሩ ሚያዝያ 27 ደግሞ በስደት በነበሩት ቀዳማዊ ኃይለ ሥላሴና በሌላው እንግሊዛዊ ጀነራል ዊንጌት የተመራው ጦር አዲስ አበባ ገብቷል። በንጉሠ ነገሥቱ ዘመን ሚያዝያ 27 ቀጥሎ በመጣው ወታደራዊ መንግሥት ደግሞ መጋቢት 28 ቀን የድል ቀኑ ሲከበር ቆይቶ ተከትሎ በመጣው የኢህአዴግ ብልጽግና መንግሥት ደግሞ ተመልሶ ሚያዝያ 27 የድል ቀን ወይም የአርበኞች ቀን ተደርጎ በመከበር ላይ ይገኛል። የትኛው ቀን ነው የድል ቀንም ሆኖ መከበር ያለበት የሚለው አጨቃጫቂነቱ እስካሁን ዘልቆ ቆይቷል። ለማንኛውም በፋሺስት ጣሊያን ላይ የተደረገውን ድል ለማስታወስ ዝነኛው ድምፃዊ ተስፋዬ ገብሬ በቀኑ ስም መጋቢት 28 የሚል ዜማውን ድንቅ በሆነው ድምፁ አቀንቅኗል።
Na ደማቸው ያፈሰሱ አርበኞቻችን ተራራ ገደል ስር በጫካ ተደፋት ነው
ባልደረባዬ ቆንጅታየ ታሪካዊውን ቀን መጋቢት 28 እንዳስታውስ ስለረዳችኝና ቀኑን በማስታወሷ ምክንያት የተስፋዬ ገብሬን መጋቢት 28 እንድናደምጥ ስላደረገች እናመሰግናለን። ስለ ባልደረቦቼ ካነሳው ዘንድ አድማጮች ይህን የሙዚቃ ቃና ዝግጅት ግሩም አድርጋ በቴክኒክ የምታቀናብርልኝ ጽዮን ግርማ ናት። ጽዮን በአንድ ወቅትም የዚህ ፕሮግራም አዘጋጅ ነበረች። ከባልደረቦቼ ጫዋታ ሳልወጣ የሙዚቃ ቃና ፕሮግራምን በመጀመሪያ በ1998 ላይ ጀመረውና ለረጅም ዓመታት ከአድማጮች ጋር ግሩም ግንኙነት ፈጥሮ የቆየው ደሳለኝ መኮንን ነው። ደሳለኝን አንድ ቀን ጋብዘን ገጠመኞቹን እንዲያወጋን እናደርጋለን። ታዲያ አዲስ የፕሮግራሙ አዘጋጅ እንደመሆኔ የሙዚቃ ቃና የሚለውን የፕሮግራሙን ስም ማን አወጣው ብዬ ላቀረብኩት ጥያቄ በስም ማውጣት ውድድሩ አሸናፊ የሆነውና ታሪኩን ደብቆኝ የቆየው ሌላው ባልደረባዬ አሉላ ከበደ እንደሆነ ተረድቻለሁ። አድማጮች ስለ ባልደረቦቼ ይህን ያህል ካልኩ በኋላ ወደሚቀጥለው ምርጫ ሲሄድ ቀደም ብለን ያደመጥነው ተስፋዬ ገብሬ ገና በአፍላ ዕድሜው ከሚወዳቸውና በምሽት ክለቦች ከሚጫወታቸው የውጭ አቀንቃኞች መካከል ፍራንክ ሲናትራ ይገኝበታል። ዳትስ ላይፍ ከሲናትራ ተወዳጅ ስራዎች አንዱ ነው።
That's life.
That's life.
That's what all the people say. You're riding high in April, shot down in May. But I know I'm gonna change that tune. When I'm back on top in June, I said that's life. People get their kick stomping on a dream, but I don't let it get me down, 'cause this fine old world, it keeps spinning around.
I've been a puppet, a pauper, a pirate, a poet, a pawn and a king. I've been up and down and over and out, and I know one thing. Each time I find myself flat on my face, I pick myself up and get back in the race. That's life.
That's life.
I tell you, I can't deny it. I thought of quitting, baby, but my heart just ain't gonna buy it. And if I didn't think it was worth one single try, I'd jump right on a big bird and then I'd fly. I've been a puppet, a pauper, a pirate, a poet, a pawn and a king. I've been up and down and over and out, and I know one thing. Each time I find myself laying flat on my face, I just pick myself up and get back in the race. That's life. But if there's nothing shaking, come this year, July, I'm gonna roll myself up in a big ball.
ሲናትራ የህይወትን ውጣ ውረዶች የገለጸበት That's Life የተሰኘው ዜማ ነበር። አድማጮች የግል ህይወቱንም ያንጸባረቀበትና በህይወት መንገድ ላይ ወድቆ መቅረት ብቻ ሳይሆን መነሳትና እንደገና መቀጠል እንዳለ የሚያመለክት ነው። ቃልኪን ይባላል። ድንገት አዲስ ሙዚቃዎችን ስፈልግ ያገኘሁት ነው። እኔ ወድጃለሁ፣ እናንተም እንደምትወዱት ተስፋ አደርጋለሁ። አልረሳሽም በተሰኘው በዚህ ዘፈኑ የቪዲዮ ቅንብሩም ግሩም ነው። ቸክነሽ ሳትራቀኝ አልፎ አልፎ ጠይቀኝ ይላል። ቃልኪንን እናመሰግናለን። ያደመጣችሁ ያላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 202-251-3505 በዋትስአፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ horn@voanews.com በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግዶልኝ ነኝ። ወደ ኮንጎ በመዝለቅ በአዊሎ ሎንጎምባ የተቀናቀነውና በስፋት ወደሚታወቀው ሞቅ ያለ ዜማ እንሄዳለን። ኩፔ ቢባምባ እንደረፈና ቁጣጥር 1998 የወጣው ይህ ዘፈን አሁን ድረስ ተወዳጅ ነው። በብዙ አፍሪካ ሀገሮች በሚዘጋጁ ፓርቲዎች ላይ ታዲያ ይህ ዘፈን ካልተጫወተ ድግሱ እንዳልተደረገ ይቆጠራል። ከጥለን አድማጮች ወደ ኢትዮጵያዊ ሙዚቃ ቀማሪና አቀንቃኝ ሮፍናን እንዘልቃለን። ቀነኒሴ ሲለሰየመውን ይህን ስራ ጋብዛችሁ የባህላዊ የሙዚቃ መስሪያን ከዘመናዊ ጋር በአንድ ላይ አዋህዶ መስራት መለያው ያደረገውን የሮፍናንን ስራ ነበር ያለመጥነው። አቤል መኮንን ተስፋዬ ከኢትዮጵያን ወላጆች የተገኘ ካናዳ ውስጥ የተወለደ ወጣት ነው። አቤል መኮንን ተስፋዬ ማን ነው ለምትሉ ዘ ዊኬንድ ብል በቂ ይመስለኛል። ስፖቲፋይ በተሰኘው የሙዚቃ ማዳመጫ መተግበሪያ ላይ ከፍተኛ ቁጥር ያለው አድማጭ በማግኘት አንደኛ የሆነው ዘ ዊኬንድ 113 ሚሊዮን የሚጠጉ አድማጮች አሉት። የምጋብዛችሁ ብላይንዲንግ ላይትስ የተሰኘውና በዚሁ ስፖቲፋይ በተሰኘው መተግበሪያ በብዛት በመደመጥ አንደኛ የሆነው ዘፈን ነው። 3.5 ቢሊዮን ጊዜ ተደምጧል። እኔ በዚሁ ልሰናበታችሁ አድማጮች። የሙዚቃ ቃና ሳምንት ቅዳሜ ተመልሶ ይመጣል። እንግዲህ ወልደኔ የሳምንት ሰው ይበለን። ሰላም። Show me how to love.
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። ያስተናገድኳችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ስላደመጣችሁን በመላ ባልደረቦቻችን ስም እናመሰግናለን። ነገ እሁድ በሶስት ሰዓት በሚቀርበው ፕሮግራም ዳግም እስከምንገናኝ በሰላም እደሩ።